voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 4 2013 ዓመተ ምህረት ዝግጅታችን አሁን ጀመረ።
This was never about one speech. He built this mob over many months.
ይህ ያንድ ንግግር ጉዳይ ብቻ አይደለም። ይሄን ያመጽ መንጋ ለውራት በተደጋገመ ንግግራቸው ሲያዘጋጁት ነው የሰነበቱት። በመርጫው የሰጡት ድምጽ የተሰረቀባቸው መሆኑን እስኪያምኑ ድረስ ስለሆነ የተነገራቸው የመርጫውን ውጤት የማረጋገጡን ሂደት ለማቆም ምንም ነገር ከማድረግ ወደ ኋላ አይሉ።
የሰማችሁት በቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ ከመመሩት መካከል አንዱ የሆኑት ኤሪክ ስዋልዌል ያሰሙትን ንግግር ነበር። የሁለተኛ ቀን ክስ የማድመጥ ሂደቱን የተመለከተ ዘገባ ባብይ ርዕስ እናስደምጣችኋለን። ዓለም አቀፉ የቀይ መስቀል ኮሚቴ በትግራይ ክልል ትምህርት ቤቶች ውስጥ ተጠልለው የሚገኙ የአገር ውስጥ ተፈናቃዮች ትምህርት ቤት በሚከፈትበት ጊዜ ስለሚያርፉበት ሁኔታ እንዳሳሰበው ገለጸ። ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት መሰረተ ልማት አውታሮች ላይ በደረሰው ውድመትና አገልግሎቶች መስተጓጎል ወደ 3 ቢሊዮን ብር የተገመተ ጉዳት መከተሉን የኢትዮጵያ መንግስት አስታወቀ። እነዚህንና ሌሎች በዛ ያሉ ዘገባዎችን በምሽቱ እናስደምጣለን። አጥቷለን ለኔ እስጥልኝ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
አስተለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የአውሮፓ ህብረት ከፍተኛ ተጠሪዎች የኢትዮጵያ የትግራይ ክልል ቀውሶችን በተመለከተ የችግሮቹን መሰረት የሸፋፈነ መግለጫ ማውጣታቸው እጅግ አሳዛኝ ነው ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ተናገሩ። መግለጫውን ህብረቱ ወደ ክልሉ ሀቅ የሚያጣራ ተልእኮ ለማሰማራት ባቀደበት ዋዜማ ማውጣቱ አጠያያቂም የማይገባም ጉዳይ ነው ሲሉ የማነ ገብረ መስቀል በትዊተር ባወጡ ጽሑፋቸው አክለዋል። የአውሮፓ ህብረት የተወገደው የህወሓት ቡድን ለአስርታት ሲከተል የቆየውን መርዘኛ ተቋማዊ የጎሳ ልዩነትና መከፋፈል ፖሊሲ እንዲሁም ያልተገታ ሁከትና ትርምስ ሆን ብሎ ወደ ጎን በመተው አሁን በሀገሪቱ ሁከቱ ተባብሷል የሚል መግለጫ አወጣ ሲሉ የኤርትራው የማስታወቂያ ሚኒስትር ነቀፌታ አሰምተዋል። ህወሓት ቡድን አስመራ ላይ ኢትዮጵያና ኤርትራ ታሪካዊ የሰላም ስምምነታቸውን ከተፈራረሙም በኋላ ዓለም አቀፍ ህግጋትና በአውሮፓ ህብረትና በሌሎችም ሀያላን ሽምግልና የተቋጨውን የአልጀርሱን ስምምነትን በመጣስ ኤርትራን ሉዓላዊ ግዛቶች ይዞ ቆይቷል ሲሉ ጨምረው ተናግረዋል። የአውሮፓ ህብረት ያለበትን የሞራል ግዴታ ቸል ብሎ ለዚህ ቡድን በብዙ ቢሊዮን የሚቆጠር የበጀትና ሌላም ድጋፍ መስጠቱን በመቀጠል ቡድኑ የጥፋት ተግባራቱን እንዲቀጥል አበረታቷል ያሉት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ህብረቱ ኤርትራን መወንጀሉን ትቶ የራሱን ፖሊሲ እንደገና ይገምግም ሲሉ አሳስበዋል። በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የተጓዙ የትግራይ ተወላጅ ኢትዮጵያውያን ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ደጃፍ የኢትዮጵያን መንግስት የተቃወሙበትን ሰልፍ እያካሄዱ ናቸው። ከሰልፉ አስተባባሪዎች መካከል አንዷን በስልክ አግኝተናል። የተቃውሞውን ምክንያትና የሰልፉን ዓላማ ለአሜሪካ ድምጽ እንዲህ ሲሉ ገልጸዋል።
ሊሊ ይባላለሁ። 100 ቀን ሆነን የውልድ ሰው መቀጠል ያለው እና የዚህ ሰልፍ ዋናው ዓላማ 100 ቀን በማሰብ ነው። ትልቁ መሴጃችን ለዩኤን ይሄ ሶስተኛ ፕሮቴስታችን ነው። ኒውዮርክ አለን ማለት ነው። ኦፍኮርስ የተለያዩ ስቴቶች ብዙ ፕሮቴስት ተደርገዋል፣ ግን ዩኤን ስለማያውቅ አይደለም፣ ሳይለንት ናቸው። ምንም አይነት አክሽን አልተወሰደም። ህዝባችንም እያለቀ ነው። እና ሜይን መሴጃችን ምንድን ነው? ዝምታው ይበቃል ለማለት ነው። ህዝብ እያለቀ ነው። አክት ማድረግ አለባቸው።
ማሊ ውስጥ በሚገኙ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ የደረሰውን ጥቃት የድርጅቱ የማሊ የተቀናጀ አረጋጊ ተልዕኮ ሙኒስማ ኃላፊው የዋና ጸሐፊው ልዩ መልእክተኛ አወገዙ። ማንነታቸው ያልታወቁ ታጣቂዎች በሰላም አስከባሪዎቹ ካምፕ ላይ ተኩስ ከፍተው አንዳንዶች አባላቶቻችንን በጽኑ አቁስለዋል ሲሉ የተባበሩት መንግስታቱ ተጠሪ መሐመድ አናዲፍ አመልክተዋል። የቆሰሉት ሰላም አስከባሪዎች የሚበዙት የቶጎ ተወላጆች መሆናቸውንም ገልጸዋል። ከተመሰረተ 7 ዓመታት ያሳለፈው የማሊ ሰላም አስከባሪ ኃይል 13,000 ወታደሮች ያሉት ሲሆን 230 አባላቱ በግዳጅ ላይ እንዳሉ እንደተገደሉበት ተገልጿል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች፣ የኮቪድ-19 ክትባት ዓለም አቀፍ ስርጭት አደገኛ በሚሰኝ ደረጃ ጣጣኝነት ይጎላዋል ሲሉ የዓለም የጤና ድርጅትና የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ የኮቪድ-19 ክትባት ምርት መጠን እንዲጨምርና ሚዛናዊ ክፍፍል እንዲኖር ጠየቁ። እስካሁን ከተከፋፈለው የ128 ሚሊዮን ክትባት ውስጥ ሲሶ ያህሉ አጠቃላይ ምርታቸው ከዓለም 60 በመቶን በሚይዘው 10 አገሮች ብቻ ነው ሲሉ የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም ተናግረዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ዋና ዲሬክተር ሄንሪየታ ፎርም በበኩላቸው በዛሬው የሁለቱ ድርጅቶች የጋራ መግለጫ በሰጡት ቃል ቁጥሩ 2.5 ቢሊዮን የሚደርስ የዓለም ሕዝብ መኖሪያ የሆኑት 130 ሀገሮች እስካሁን አንድም ሰው አልተከተበም ብለዋል። ይህ በዚህ ከቀጠለ በሰው ሕይወትና መተዳደሪያ የሚለካ ብዙ ዋጋ የሚያስከፍል ነው። ቫይረሱ ራሱን እየለወጠ ለክትባቶች የማይበገርበት ሁኔታም ይፈጠራል። ለምጣኔ ሀብት ከደረሰበት ኪሳራ የማገገም እድሉን ይጓተታል ሲሉ አሳስበዋል። በተጨማሪም መንግስታት ከድንበሮቻቸው አሻግረው ማየት አለባቸው ሲሉ ያሳሰቡት የሁለቱም የዓለም ድርጅቶች ባለስልጣናት የዚህን ዓለም አቀፍ ወረርሽኝ ማብቃትና ሌሎች ራሳቸውን የለወጡ ቫይረሶች የሚከሰቱበትን ሁኔታ ውሱን ለማድረግ የሚያስችል እቅድ ሊከተሉ ይገባል ሲሉ መክረዋል። በሁሉም ሀገሮች በቅድሚያ በግንባር የተሰለፉት የጤና ባለሙያዎች ለጽኑ በሽታዎች የተጋለጡ ህሙማንና የማህበረሰብ ክፍሎች እንዲከተቡም መክረዋል። የክትባቶቹ አምራች ኩባንያዎችም ውሱን አቅርቦታቸውን በተመጣጠነ መልኩ እንዲከፋፈል እንዲያደርጉና ቴክኖሎጂው ወደ ሌሎች አምራቾችም እንዲሸጋገር በመፍቀድ ክትባቶቹ በሚፈለገው መጠን የሚመረቱበት ሁኔታ እንዲፈጠር እንዲያግዙ የዓለም የጤና ድርጅትና ዩኒሴፍ ጥሪያቸውን አሰምተዋል። ሌላ የኮቪድ-19 ዜና፣ ከጥቂት ወራት በፊት ብሪታንያ ላይ የተከሰተው የኮሮና ቫይረሱ ዝርያ ሀገሪቱን አዳርሷታል፣ ሲቀጥል ዓለምን ማዳረሱ የሚቀር አይመስልም ሲሉ አንድ የብሪታንያ ሳይንቲስት ተናገሩ። ኮቪድ-19 ጂኖሚክስ ዩኬ የተባለ የኮቪድ-19 ዘረመል ጥናት ድርጅት መሪዋ ሻረን ፒኮክ ይህንን የተናገሩት ለቢቢሲ በሰጡት ቃለ መጠይቅ ነው። ከቆየው የኮሮና ቫይረስ ይበልጥ ተላላፊ የሆነው የቫይረሱ ዝርያ መጀመሪያ የተነሳው ባለፈው መስከረም ብሪታንያዋ ደቡባዊ ኬንት ውስጥ መሆኑ ይታወሳል። ከዛ በኋላ ዩናይትድ ስቴትስን ጨምሮ ከ50 በሚበልጡ የዓለም ሀገሮች ተዛምቷል። የኖቨል ኮሮና ቫይረስን የዘረመል ቅያሬ በመከታተል ላይ የሚገኘው ይህ የምርምር ድርጅት ኃላፊዋ ሳይንቲስት ሻረን ፒኮክ በመግለጫቸው አዲስ የወጡት የኮቪድ-19 መከላከያ ክትባቶች እስካሁን ብቅ ያሉትን የቫይረሱን ልውጥ ዝርያዎች መከላከል እንደሚችሉ ነው ያመለከቱት። ይሁን እንጂ ቢያንስ ለመጪዎቹ 10 ዓመታት ሳይንቲስቶች የቫይረሱን ዘረመል መቀያየር ማጥናት ይኖርባቸዋል ነው ያሉት። ይበዚህ እንዳለ በተለምዶ ለአስም ተጠቂዎች ህክምና የሚውለው ባፍንጫ የሚሸተተው ስቴሮይድ በኮቪድ-19 የሚታመሙ ሰዎች ሆስፒታል መግባት ደረጃ እንዳይደርሱ እንደሚያግዝ አንድ አዲስ ጥናት ማመልከቱ ተሰማ። የብሪታንያ ኦክስፎርድ ዩኒቨርሲቲ ላንዶር ባካሄደው ለኮሮና የተጋለጡ 146 ህሙማንን ያሳተፈ ጥናት ለገሚሶቹ ህሙማን ቦድሶናይድ የተባለውን መድኃኒት ሰጥቶ የተቀሩትን ደግሞ በተለምዶ መንገድ ሲያስታምም ቆይቷል። መድኃኒቱን የተጠቀሙት ህሙማን ታዲያ አብዛኞቹ ሆስፒታል መግባት ደረጃ እንዳይደርሱ እንዳገዘ ነው ጥናቱ ያመለከተው። ከዚያም በላይ ፈጥነው ማገገም መቻላቸውንም ጠቁሟል። ይህ አዲስ ጥናት ባቻ ሳይንቲስቶች የተገመገመ ግን አይደለም። በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ በዩናይትድ ስቴትስ የተወካዮች ምክር ቤት የተመሰረተው ክስ አቅራቢዎች የትራምፕ ደጋፊዎች በምክር ቤቱ ህንጻ ላይ ስላካሄዱት ወረራና አመጽ ካሁን ቀደም ታይተው የማያውቁ የቪዲዮ ምስሎችን ለመወሰኛ ምክር ቤቱ ችሎት በማስረጃነት አሳይተዋል። የክስ አቅራቢዎቹ የቪዲዮ ምስሎቹን የቀድሞ ፕሬዚደንት ከየክፍለ ግዛቶቹ የጆ ባይደንን አሸናፊነት ያረጋገጠው የድምጽ ውጤት እንዲቀለበስ ለተካሄደው አመጽ ቀጥታ ተጠያቂነታቸውን ለማሳየት ተጠቅመውበታል። የመወሰኛው ምክር ቤት ችሎት ዛሬም ይቀጥላል። በምሽቱ አብይ ርዕስ ዝርዝሩ ይቀርብበታል። በመጨረሻም የኢራን ፕሬዝደንት ሀገራቸው እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የፈረመችውን የኒውክሌር ስምምነት የምታከብረው ሌሎችም ፈራሚዎች ካከበሩት ነው ሲሉ ተናገሩ። የአሜሪካ ድምጹ ኤድዋርድ ዩሬኒያን ከካይሮ ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርባለች።
ኢራን ፕሬዝደንት ሐሰን ሩሃኒ ሀገራቸው እንደ አውሮፓ አቆጣጠር በ2015 ዓመተ ምህረት የፈረመችውን የኒውክሌር ስምምነት የምታከብረው ዩናይትድ ስቴትስ እና ሌሎቹ አምስት ስምምነቱን የፈረሙት ሀገሮች በስምምነቱ መሰረት ያላቸውን ኃላፊነት ካከበሩ ነው ሲሉ ትላንት ተናግረዋል። ሩሃኒ ይህን ያሉት የሀገሪቱ 42ኛ እስላማዊ አብዮት በዓልን መሰረት በማድረግ ባደረጉት ንግግር ነው። ባለፈው ማክሰኞ ለውጭ ሀገራት አምባሳደሮች የተናገሩት እንደደገሙ ተዘግቧል። ዩናይትድ ስቴትስ እና ሌሎቹ ስምምነቱን የፈረሙት ሀገሮች ስምምነቱ የሚያዛቸውን ግዴታዎች የሚፈጽሙና መላ ዓለም አቀፍ ስምምነቶችን የሚያከብሩ ከሆነ ቴህራን ከዚህ ቀደምም እንዳደረገችው ሁሉ ትፈጽመዋለች ነው ያሉት ሩሃኒ። የኢራኑ መሪ አያይዘውም ኢራን በቀድሞ ፕሬዚደንት ዶናልድ ትራምፕ የተጣለባትን የኢኮኖሚ ግጭት በማሸነፍ ጠርዝ ላይ ነው ያለችው ብለዋል። በሌላ በኩል ደግሞ የሀገሪቱ የስለላ ጉዳይ ሚኒስትር ማህሙድ አላቪ ባለፈው ማክሰኞ ከኢራን ቴሌቪዥን ጋር ባደረጉት ቃለ መጠይቅ ሲናገሩ የሀገሪቱ ፍጹማዊ መሪ አሊ ኻሜኔይ እንደ አውሮፓ አቆጣጠር በ1990 ሃይማኖታዊ ትዕዛዝ ያገዱት ቢሆንም ኢራን ራስዋን ለመከላከል ስትል ኒውክሌር መሳሪያ ልትሰራ እንደምትችል ገልጸዋል። አያቶላ ኻሜኔይ የእስላማዊቷ ሪፑብሊክ መርህን ይጻረራል በሚል እምነት ኒክሌር መሳሪያ እንዳይሰራ አግደዋል። ስለሆነም በመርሁ መሰረት እንዲህ አይነቱ መሳሪያ ህጋዊነት እንዳይኖረው አድርገን ቆይተናል። ነገር ግን እንደ ድምት ወደ ጥግ የምንገፋ ከሆነ ኒክሌር መሳሪያ ለመስራት እንገደድ ይሆናል፣ ጥፋቱም የኛ አይሆንም ነው ያሉት የኢራኑ የስለላ ጉዳይ ሚኒስትር። የቀድሞ የኢራን ፕሬዚደንት አቡል ሐሰን ባኒ ሳድር በበኩላቸው ኢራን ውስጥ ኒክሌር መሳሪያ እንዲሰራ የሚፈልጉ ወገኖች አሉ። ነገር ግን በአሁኑ ወቅት የኒክሌር ስምምነቱን አስመልክቶ የሚስተዋለው ፍጥጫ ዋሽንግተን እና ቴህራን ማን ቀድሞ የውሉን ግዴታዎች ይፈጽም በሚለው ነጥብ ላይ ያተኮሩ ይመስለኛል ብለዋል።
አዳነችን አመሰግናለሁ ለዘገባው። አድማጮች፣ ለሰዓቱ የተሰናዱት ዜናዎች በዚሁ ያበቃሉ።
የተከበራችሁ አድማጮች የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ ሐሙስ የካቲት 4 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ ዘገባ እንለፍ። በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ የሚመሩት የተወካዮች ምክር ቤት አባላት የትራምፕ ደጋፊዎች ታህሳስ 28 2013 ዓመተ ምህረት የምክር ቤቱን ህንጻ በመውረር ስላካሄዱት አመጽ ከዚህ በፊት ታይተው የማያውቁ የቪዲዮ ምስሎችን በትላንትናው የምክር ቤቱ ችሎቶች በማስረጃነት አሳይተዋል። የቪዲዮ ምስሎቹ ዲሞክራቶቹ በመጀመሪያው የችሎት ውሏቸው የቀድሞ ፕሬዝዳንት በየክፍለ ግዛቱ ተወካዮች የተሰጣውንና የጆ ባይደንን አሸናፊነት የሚያረጋግጠውን የምርጫ ውጤትና ሂደት ለመቀልበስ ለተካሄደው አመጽ በቀጥታ ተጠያቂ መሆናቸውን ያሳዩበት ነው። የካትሪን ጊብሰንን ዘገባ ደረጀ ደስታ ያቀርበዋል።
የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የምክር ቤቱ አባላት የአመጽ ጥቃቱ ከተፈጸመበት ጥቂት እልፍ ብለው ነበር የሚገኙት። እነሱን ለመከላከል የቆሙት ፖሊሶች በወራሪዎቹ አመጸኞች ተደብድበዋል። እንደ አውሮፓ አቆጣጠር ጥር 6 በምክር ቤቱ ህንጻ የተካሄደውን ጥቃት የሚያሳዩት የቪዲዮ ምስሎች በትላንቱ ችሎት ቀርበዋል። ክሱን የሚመሩት የተወካዮች ምክር ቤት አባላት የቀድሞ ፕሬዝዳንት አመጹን በማነሳሳት በቀጥታ ተጠያቂ መሆናቸውን ለማሳየት የመክፈቻ ክርክራቸውን ያቀረቡት እነዚህም ምስሎች በማሳየት ነበር። ክሱን ከሚመሩት መካከል የምክር ቤት አባል ጄሚ ራስኪን እንዲህ ይላሉ።
We will prove that the impeached president was no innocent bystander.
ተከሳሹ የቀድሞ ፕሬዝዳንት በምንም መመዘኛ ከጥፋቱ ነጻ ለመሆናቸው እናረጋግጣለን። የፈጸሙት ድርጊት ጨርሶ ያልተገባ ስለሆነ ለመጪው ፕሬዝዳንቶችም መመዘኛ ሊሆን ይገባል። ይህን ጥቃት ያነሳሱት እኚህ ፕሬዝዳንት ውጤቱ ምን ሊሆን እንደሚችል ያውቁ ነበር።
ክሱን የሚመሩት የምክር ቤቱ አባላት የቀድሞ ፕሬዝዳንት የምርጫውን ስርቆት አቁም በሚል መፈክር የተካሄደውን ዘመቻ መምራት የጀመሩት አመጹ ከመካሄዱ በፊት ነው በማለት ይከራከራሉ። ምርጫው የተጭበረበረ መሆኑን በመግለጽ ደጋፊዎችን ለአመጽ ማነሳሳት የምርጫውን ሂደት እንዲያጠቁ ማድረጉ ከተጀመረ ቆይቷል። ዴሞክራቱ የተወካዮች ምክር ቤት አባል ኤሪክ ስዋልዌል እንዲህ ይላሉ።
This was never about one speech. He built this mob over many months.
ይህ ያንድ ንግግር ጉዳይ ብቻ አይደለም። ይህን ያመጽ መንጋ ለወራት በተደጋገመ ንግግራቸው ሲያዘጋጁት ነው የሰነበቱት። በምርጫው የሰጡት ድምፅ የተሰረቀባቸው መሆኑን እስኪያምኑ ድረስ ስለሆነ የተነገራቸው የምርጫውን ውጤት የማረጋገጡን ሂደት ለማቆም ምንም ነገር ከማድረግ ወደ ኋላ አይሉም።
ትራምፕ ምርጫውን አስመልክቶ በተለያዩ ፍርድ ቤቶች ያቀረቡት ክስ አመጹ ከመካሄዱ ሳምንታት በፊት ውድቅ ተደርጓል። ይህን የሚሉት የዲሞክራቷ የምክር ቤት አባል ማድላይን ዲን ናቸው።
Not a single court, not a single judge አንድም ፍርድ ቤት አንድም ዳኛ የምርጫው ውጤት ተቀባይነት የለውም ወይም ማረጋገጫ ሊሰጠው አይገባም አላለም።
የቀድሞው ፕሬዝዳንት የጆ ባይደንን አሸናፊነት የሚያረጋግጠውን የምርጫ ሂደት ለማደናቀፍ ያደረጓቸውን ጥረቶች ሁሉ የሚያረጋግጡ ማስረጃዎቻቸውን አቅርበዋል። ዲሞክራቷ የምክር ቤት አባል ስቴሲ ፕላስኬት እንዲህ ብለዋል።
Make no mistake. The violence was not just foreseeable to President Trump.
ለፕሬዝዳንት ትራምፕ የአመጹ ውጤት ጨርሶ የማይታያቸው ሆኖ አይደለም። እሱ ምንም አያጠራጥርም። የአመጹ ጥቃት እንዲፈጸም እሳቸው ሆነ ብለው የገፋፉት ነገር ነው።
የፕሬዝዳንቱ ጠበቆች መከላከያቸውን የፊታችን አርብ ያሰማሉ። ትራምፕ የንግግር ነጻነታቸውን ተጠቅመው ሐሳባቸውን ገለጹ እንጂ ለአመጹ ተጠያቂ አይደሉም በማለት ይከራከራሉ። ምንም እንኳ ተቺዎች የትራምፕ ጠበቆች የክርክራቸውን ጭብጥ በአግባቡ ለማቅረብ ተቸግረዋል ቢሉም ትራምፕ ላይ የጥፋተኝነት ውሳኔ ይሰጣል የሚል እምነት የላቸውም። ምክንያቱም በውሳኔው ላይ ቢያንስ 17 የሪፐብሊካን አባላት ከዲሞክራቶቹ ጋር መተባበር አለባቸው። ከብሩኪንግ ተቋም ጃን ሁዳክ እንዲህ ይላሉ።
They're beholden to the former president himself.
ራሳቸው ለቀድሞው ፕሬዝዳንት ተገዥ አድርገዋል። የራሳቸው የወደፊቱ የፖለቲካ እጣ ለምክር ቤቱ ምርጫ በሚወጡ በሳቸው ደጋፊዎች ቁጥጥር ስር እንደሆነም ያምናሉ። በተለይም የሪፐብሊካን ክፍለ ግዛቶች በሆኑ አካባቢዎች ያሉት ይሄ ስጋት አለባቸው። ስለዚህ በተወካዮች ምክር ቤት የሚቀርበው ማስረጃ የቱንም ያክል እንኳ ቢሆን አብዛኞቹ ሪፐብሊካኖች ማስረጃዎቹን ችላ በማለት የቀድሞውን ፕሬዝዳንት በነጻ ያሰናብታሉ።
ትራምፕ ከአሁን በኋላ ተመልሰው ለፌዴራል ስልጣን የመወዳደር እድላቸው አጠያያቂ ቢሆንም ክሱን የመሰረቱት የምክር ቤት አባላት የክስ ጭብጣቸውን ለማሰማት በዛሬው ዕለት የስምንት ሰዓታት ጊዜ አላቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዮናታንን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በትግራይ ክልል የሚገኙ የጤና ተቋማት በፍጥነት ለአገልግሎት መዘጋጀት አለባቸው ሲሉ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቺስኮ ሮካ ተናግረዋል። አሁን በትግራይ ያለው ሰብአዊ ሁኔታ ከጦርነቱ በፊት አንስቶ የነበሩ ችግሮች ድንበር መሆኑን የተናገሩት ደግሞ የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አቶ አበራ ቶላ ናቸው። ሁለቱም የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቺስኮ ሮካና የኢትዮጵያው ብሔራዊ ማህበር ፕሬዝዳንት አቶ አበራ ቶላ መግለጫውን የሰጡት በትግራይ ክልል ያደረጉትን ጉብኝት ተከትሎ ነው። ትናንት ማምሻውን በተሰጠው መግለጫ ቀይ መስቀል በትግራይ የሚያደርገው እንቅስቃሴና የሰብአዊ ድጋፉ ያለበት ደረጃ ተዳስሷል። የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቺስኮ ሮካ እንዳሉት በተለይ የጤና አገልግሎቶች እንደገና መቀጠል እጅግ አንገብጋቢ ነው።
We have to reopen as soon as possible the health facilities. Unfortunately, even vaccination has been stopped because the looting of many health facilities on the ground.
የጤና ተቋማትን በተቻለ ፍጥነት ለአገልግሎት ክፍት ማድረግ አለብን። በአሳዛኝ ሁኔታ በርካታ የጤና ተቋማት በመዘረፋቸው ምክንያት ክትባት ቆሟል። ክትባቶቹን የሚያቆየው መሳሪያም ተሰብሯል። እንደገና እንዳዲስ መጀመር ይኖርብናል። የኤችአይቪ እና የቲቪ ፕሮግራሞችም ቆመዋል። ተፈናቃዮች የተጠለሉባቸው አካባቢዎች ካለው ጥሩ ያልሆነ የንጽህና ሁኔታ አንጻር ኮሌራና ሌሎች በሽታዎች ሊከሰቱ የመቻላቸው ስጋትም አለ እና በመጠለያዎች ላሉ ተፈናቃዮችና በዚያ ላለው ማህበረሰብ ጥበቃ የማድረጉን ሂደት ማፋጠን አጣዳፊ ተግባር ነው። ምክንያቱም ይሄ ተቀባይነት ያለው ሁኔታ አይደለም። የተፈናቃዮቹን ብቻ ሳይሆን በዚያ የሚኖረውን ማህበረሰብ ህይወትም አደጋ ላይ ይጥላል ነው ያሉት። በትግራይ ጉብኝታቸው ወቅት የተመለከቱትን ሁኔታ በተመለከተ ከኢትዮጵያ መሪዎች ጋር ገንቢ ውይይት ማካሄዳቸውንም ነው የዓለም አቀፉ ማህበር ፕሬዝዳንት ያስረዱት።
We are scaling up also hygiene for these places even if there is a concern because in few days there is a plan the reopening of the school.
እና እኛ ለነዚህ ቦታዎች የንጽህና መጠበቂያ ድጋፎችን ማድረሱን ያፋጠነን ነው። የሚያሳስብ ነገር ግን አለ። ምክንያቱም በጥቂት ቀናት ትምርት ቤቶችን የመከፈት እቅድ አለ። በርካታ ተፈናቃዮች የተጠለሉት ደግሞ በትምርት ቤቶች ነው። እና አሁን ጥያቄው ወዴት ይዛወራሉ የሚለው ነው። ስለዚህ በውይይት ምላሽ ልናገኝላቸው የሚገባ ጥያቄዎች አሉ። ከክብርት የሪፐብሊኩ ፕሬዝዳንት ጋር የመገናኘት እድል ነበረኝ። የሚያሳስቡኝ ነገሮች አካፍያለሁ። እሳቸውም በሙሉ ይጋሩታል። ያ አውንታዊ የሆነ ውይይት ሆኖ አግኝቻለሁ። ከጠቅላይ ሚኒስትሩ ጋር የመገናኘትና የሚያሳስቡንን ጉዳዮች የማካፈል እንደዚሁም ድጋፍ የሚያስፈልግ ጋቸውን ለመርዳት ያለንን ቁርጠኝነት የመግለጽ እድልም ነበረኝ ነው ያሉት። ጋዜጣዊ መግለጫው በተለይ በቀይ መስቀል በኩል የተደረጉ ድጋፎችና የሰብአዊ እርዳታ ጥረቶች የተብራሩበት ነው። ማህበሩ እስካሁን በትግራይ 340 ሺህ ሰዎችን መድረስ መቻሉ ተጠቅሷል። ይህ ደግሞ በውሃና በምግብ አቅርቦት፣ በመጀመሪያ ደረጃ የሕክምና እርዳታ፣ ምግብ ነክ ባልሆኑ እቃዎችና ቤተሰብን በማገናኘት የተደረገውን ድጋፍ እንደሚያጠቃልል ነው የተብራራው። ለዚህም 900 ሺህ ዶላር ወጪ መደረጉ ተመልክቷል። የኢትዮጵያ ቀይ መስቀል ማህበር የትግራይ ጦርነት ከመጀመሩ በፊትም እስከታች በወረዱ መዋቅሮቹ አማካኝነት በአካባቢው ሲንቀሳቀስ መቆየቱን ፕሬዝዳንቱ አቶ አበራ ቶላ ለጋዜጠኞች አብራርተዋል። በትግራይ ያለው ሰብአዊ ችግር ከጦርነቱ በፊት አንስቶ የነበሩ ሁኔታዎች ድምር መሆኑንም ነው የገለጹት።
መጀመሪያ እንደ ኢትዮጵያ ቀይ መስቀል ስንታገለው የነበረው ክረምቱ ላይ ያው የዝናቡ እንደምታስታውሱት ከባድ ስለነበረ የተለያዩ አካባቢዎች ላይ ፍለድ ነበሩብን። ጎርፍ ብዙ ሃውስሆልዶችን አፌክት አደረገብን። በይበልጥም በደቡቡ በኩል ከፍላዱ በኋላ ያቺ እህል ደግሞ በቀለች ስንል እንደገና አንበጣ መጣና አንበጣ ደግሞ አበላሸብን። ያው አይ ሆፕ በተለያየ ሶርስ የሃርቨስት ሎሱ ምን ያህል እንደሆነ በእኛም በዲፒፒሲም የወጣ መረጃ ነበረ። በሚሊዮኖች የሚቆጠሩ ኩንታል እህል ነው ያጣ ነው። አንበጣው የበላውን ከበላ በኋላ ያው እህል ሳይሰበሰብ ደግሞ ግጭቱ መጣ ማለት ነው። ገበሬው ያለበትን ሁኔታ ላስረዳችሁ ብዬ ነው። ክራይሲሱ ምን ያህል ዲፕ እንደሆነ እንድትረዱት ብዬ ነው።
በተለይም ከተለያዩ የትግራይ አካባቢዎች ተፈናቅለው በመቀሌ የሚገኙ ዜጎችን ሁኔታ ለአሜሪካ ድምፅ ያብራሩት አቶ አበራ ቅድሚያ የሚሰጣቸውን አቅርቦቶችም ጠቅሰዋል።
ሰው ጣዳፊ ምግብ እርዳታ ይፈልጋል። በሁለተኛነት ደግሞ መድኃኒት ይፈልጋል። እነዚህ መድኃኒቶች ደግሞ ብዙ የሚያስቸግሩ መድኃኒቶች አይደሉም። በእውነት አንቲባዮቲክ ነው የሚፈልገው። እንደዚህ እንደ ኢንሱሊን ያሉ መድኃኒቶች ነው የሚፈልገው። ትንሽ የጠፉ መድኃኒቶች፣ የተዘረፉ መድኃኒቶች ስላሉ እነሱን መተካት ነው የሚፈልገው። እነሱም እንግዲህ በችግሩ ወቅት ያለችዋን ከቀይ
መስቀል እየወጣች ነው ስትሰጥና በተቻለ መጠን ነፍስ ማዳን የተቻለው በይበልጥም እርጉዝነት ሴቶች ሲወልዱ የሚያስፈልጉ ይሄ ግሉኮስ አለ ምን አለ ያኔ በነበሩት ሆስፒታሎች ሲሰጥ የነበረው የቀይ መስቀል መድኃኒት ነው። በመድኃኒቱ ብቻ ሳይሆን የጤና ባለሙያዎችም አሁን በእነዚህ በተፈናቀሉ አካባቢዎች ለምሳሌ መቀሌም ከተማ የመቀሌን ከተማ ብቻ እንኳን ብትወስድ ወደ 20 ቦታ ነው ያለው እነዚህ በየትምህርት ቤቱ የተጠለሉት ማለት ነው።
የጦርነቱ ምክንያት ከተለያዩ የትግራይ አካባቢዎች ያስፈናቀሉ ሰዎች
ተፈናቅለው ወደዚህ የገቡ ወደ መቀሌ ከተማ ብቻ የመጡ እና ከ200,000 አካባቢ በላይ ናቸው። የሽሬ ደግሞ ከዛ ይበልጣል። አሁን እዚህ ቦታ ላይ መድኃኒቱን እንኳን ብናገኝ የጤና ባለሙያ ደግሞ ያስፈልገናል። የጤና ባለሙያ ይሄን የተከታተለ ጤና ባለሙያ ብቻ አይደለም ታኒተሪ ይሄ የጽዳት ለምሳሌ ሽንት ቤቶች የጽዳት ሳሙናዎች ያስፈልጋሉ።
በትግራይ ክልል ያስቸኳይ ጊዜ ድጋፍ የሚያስፈልጋቸውን ሰዎች ቁጥር በተመለከተ በኢትዮጵያ ፌደራል መንግስትና በአንዳንድ አካላት የሚጠቀሱ ቁጥሮች የተለያዩ ሆነው ይታያል። ይህንኑ በተመለከተ የተጠየቁት የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት አቶ አበራ ቶላ ዋነኛው ጉዳይ ቁጥሩ አለመሆኑን ገልጸዋል። ቁጥሩ ሊቀንስ ወይም ሊጨምር የሚችል መሆኑንና መተኮር ያለበት ምን ያህሉን መድረስ ቻለን በሚለው ላይ እንደሆነ ነው ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት በመሰረተ ልማት አውታሮች ላይ በደረሰው ውድመትና በአገልግሎቶች መስተጓጎል ወደ 3 ቢሊዮን ብር የሚገመት ጉዳት መከተሉን የኢትዮጵያ መንግስት አስታወቀ። ጉዳት ደርሶባቸዋል ከተባሉት ተቋማት ጋር በመቀናጀት ምርመራ ማካሄዱን የገለጸው የኢትዮጵያ ፌዴራል ፖሊስ ኮሚሽን ያልተጠናቀቁ የጉዳይ ምርመራ ስራዎች እንዳሉም አመልክቷል። ሙክታር ጀማል ዝርዝር ዘገባውን ያሰማናል።
ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ነዳጅ አቅራቢዎች ድርጅት፣ የኢትዮጵያ አየር መንገድና ኤርፖርቶች ድርጅት፣ የኢትዮጵያ ንግድ ባንክ የጉዳቱ ተጋላጭ በሆኑ የመሰረተ ልማት አውታሮች ዝርዝር ላይ ሰፍረዋል። ተቋማቱ ላይ በቀጥታ ከደረሰው ጉዳት በተጨማሪ አገልግሎታቸው በጦርነቱ ምክንያት በመቋረጡ ለደረሰው ኪሳራ ፌዴራል ፖሊስ ህወሓትን ተጠያቂ አድርጓል። በኢትዮ ቴሌኮም መሰረተ ልማት ላይ የደረሰ ጉዳትን ተከትሎ ተቋሙ ማስገባት ይችል የነበረ ከ1.3 ቢሊዮን ብር በላይ መታጣቱን፣ የኢትዮጵያ ኤሌክትሪክ ኃይል መሰረተ ልማት ላይ በደረሰ ጉዳት ከ329 ሚሊዮን ብር በላይ ኪሳራ መድረሱን፣ ከኢትዮጵያ የነዳጅ አቅራቢ ድርጅት መቀሌ ዲፖ ተዘረፈ በተባለ ከ14 ሚሊዮን በላይ ሊትር ነዳጅ ከ258 ሚሊየን ብር በላይ መታጣቱን የፌዴራል ፖሊስ ገልጿል። በባህር ዳር እና በጎንደር አውሮፕላን ጣቢያ ላይ በተፈጸመው የሮኬት ድብደባ ምክንያት በመሰረተ ልማት ላይ ከ3 ሚሊየን ብር በላይ እንዲሁም የባህር ዳር፣ የጎንደር፣ አክሱም፣ መቀሌ፣ ሁመራ፣ ደሴ፣ ላሊበላ፣ ሰመራና ሽሬ በረራዎች በመስተጓጎላቸው ከ147 ሚሊየን ብር በላይ ገቢ መታጣቱን በምርመራ መረጋገጡን የፌዴራል ፖሊስ ኮሚሽን ኮሚኒኬሽን ዳይሬክተር አቶ ጀይላን አብዲ ገልጸዋል።
ምርመራ ቡድኑ መቀሌ ድረስ ሄዶ የወንጀል ምርመራ ቡድን በመላክ እነዚህ ጉዳዮች ላይ እንዲጣሩ በማድረግ እያንዳንዱ ተቋማትም የራሳቸውን የደረሰባቸውን ጉዳት በራሳቸው ባለሙያ እንዲያጣሩና እንዲቀርቡ የተደረገበት ሁኔታ ነው ያለው። ስለዚህ ከዚህ አንጻር ለምሳሌ በመተጋገዝ ማለት ነው የእኛም የምርመራ ባለሙያዎች ያሉበት ኤክስፐርቶች ያሉበት በዚህ ሁኔታ ነው የተጣራ ጉዳይ ነው። ይሄ በማስረጃ በግልጽ ማስረጃ የተደገፈ ማስረጃዎች ናቸው ማለት ነው። በአጠቃላይ የህወሓት ጁንታ ቡድን በፈጸመው የሀገር ክህደት ወንጀል መሰረተ ልማቶች ላይ ባደረሰው ጥቃትና ድርጅቶቹ ማግኘት የሚገባቸውን አገልግሎት በማሳጣት በአጠቃላይ የደረሰው ኪሳራ 2,949,177,220 ብር በላይ ተቋማቱ እንዲያጡ ማድረጉን የፌዴራል ፖሊስ ኮሚሽን አስታውቋል።
በሁለት ከፍለን የምናይ ከሆነ ያው በቀጥታ በመሰረተ ልማት ላይ ደረሰ የተባለው ጥቃት ነው። ሌላኛው ደግሞ አገልግሎት ቢሰጡ ሊያገኙ የሚችሉትን ያጡትን የገንዘብ መጠን የተተመነ ነው። እስካሁን ሲባል የነበረው በአካባቢው የሚኖሩ ሰዎችም መንግስት ነው ማብራት የቆረጠብን፣ መንግስት ነው ስልክ ያቋረጠብን፣ እንደዚያውም ደግሞ የአየር መንገድም ቢሆን ከአዲስ አበባ የሚላክ አውሮፕላን በመንግስት እጅ ያለ ነው። እንዴት ነው እነዚህ የገንዘብ ኪሳራዎች በሌሎች የመሰረተ ልማት ውድመት ላይ ተጨምረው ይህ ቡድን ያደረሰው ውድመት ነው ሊባል የተቻለው።
በአካባቢ ሰላም እንዳይኖር፣ ህግ በላይነት እንዳይኖር ሰሜን እዝ የሀገር መከላከያና ፌዴራል ፖሊስ ኮሚሽን በመሰረተ ልማት ጥበቃ ላይ ያሉ አባላት ላይ ጥቃት እየፈጸመ እያለ በአካባቢው በአየርም ሆነ በትራንስፖርት እንዴት አድርጎ ይሄንን ችግር የፈጠረው ማን ነው? መንግስት ነው የፈጠረው? ይህ ችግር መንግስት አይደለም፣ ራሱ የህወሓት ጁንታ ቡድን የፈጠረው ችግር ነው የተቋረጠው ትራንስፖርት። ሁለተኛ ኔትወርክም ቢሆን በመንግስት አይደለም የተቋረጠው፣ እነሱ ናቸው መሰረተ ልማቶችን በሙሉ ቆራርጠው ሽቦ ሳይቀር ስቴሽኖችን ሳይቀር እያወደሙ አላማጣ አካባቢ ራያ አላማጣ እና ራያ አዘቦ አካባቢ ያሉ የፌዴራል ፖሊሶች ላይ ጥቃት ፈጽሞ እዛ አካባቢ ያሉትን ትራንስፎርመሮች ከጥቅም ውጭ ያደረጉት ራሳቸው ናቸው። ሲታሰብ መብራት ከሌለ እንዴት ኔትወርክ ይኖራል? ሁለቱ የተያዙ ናቸው።
ለጥፋቱ ህወሓትን ተጠያቂ ያደረጉት አቶ ጄይላን በተጨማሪም በኢትዮጵያ ንግድ ባንክ መቀሌ ቅርንጫፍ የደደቢት ማይክሮ ፋይናንስ ሰራተኞችን በመጠቀም በወቅቱ የክልሉ የንግድ ኢንዱስትሪ ከተማ ልማት ቢሮ ኃላፊ በነበሩት በዶክተር አብርሃም ተከስተ ትዕዛዝ በአንድ ቀን ብቻ በህገ ወጥ መንገድ 800 ሚሊዮን ብር ወጪ ተደርጓል ብለዋል።
በየቢሮ ያለውን ንብረት ሁሉ ሳይቀር የወደቀበት ሁኔታ ነው። ኮምፒውተር ራሱ በየቢሮ ያለው የሌለበት ሁኔታ ነው ያለ። እኛ አሁን የደረስንበትን ገለጽ። ይህንዚህም ድርጅት ገና እነዚህ ሲደመሩበት ማአት ቢሊዮን ብር እንደጠፋ ወደፊት እንግዲህ ይህ ሁሉ ተጣርቶ የሚቀርብ ይሆናል። አሁን የደረስንበትን ከስር ከስር ለህዝቡ መረጃ እየሰጠን ከመሄድ አንጻር ወቅታዊና ትክክለኛ መረጃ ቶሎ ለህዝብ ከማድረስ አንጻር ይህንን አጠናቅረን ለአሁኑ ይህንን አቅርበናል። ወደፊትም በዚሁ መሰረት ፖሊስ የደረሰባቸውን የምርመራ ውጤቶች ለህዝብ እያሳወቀ የሚሄድ ይሆናል።
በትላንትናው ዕለት የዓለም አቀፍ የቀይ መስቀልና ቀይ ጨረቃ በሰጠው መግለጫ በትግራይ ክልል መሰረተ ልማቶች በተለይ የጤና መሰረተ ልማቶች በብዛት መዘረፋቸውን አንስቷል። ከዚህ ቀደም ፋብሪካዎችንም ጨምሮ ሌሎች ዘርፍ ና ንብረት መጫን ላይ በክልሉ የሚገኙ የኤርትራ ወታደሮችም ተሳትፈዋል የሚሉ የተለያዩ የዓለም አቀፍ መንግስታትም ድርጅቶችም የሚገልጹት ነበረ። ይህም በተመለከተ የኢትዮጵያ መንግስት የሚያውቀው ምን አለ?
አሁን እኛ ስለ ምርመራ ውጤት ነው የገለጽነው እንጂ እነዚህ በሚመለከተው አካል ወደፊት በኮማንድ ፖስት እንዲሆን በሌሎች ሀገሪቷን በሚመሩ የበላይ አመራሮች የሚገለጽበት ሁኔታ ሊኖር ይችላል። ስለዚህ አሁን እኛ የምርመራውን ውጤት ብቻ የደረስንበትን ለመግለጽ ነው።
በህገ ወጥ መንገድ ወጪ የተደረገ ገንዘብ የት እንደደረ ደረሰ እንደማይታወቅ የፌዴራል ፖሊስ ኮሚኒኬሽን ዳይሬክተሩ አቶ ጄይላን አብዲ ገልጸዋል። በትግራይ ክልል የተደረገውን ጦርነት ተከትሎ ተፈጠሩ ባሉ ሂደቶች ላይ መግለጫ ያወጣው ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ጦርነቱ በተደረገበት ወቅት የፌዴራል መንግስቱ ኃይል ወደ ትግራይ ከተሞች ሲተኩስ የነበረው ከባድ መሳሪያዎች በሰዎች ላይና በንብረት ላይ ውድመት አድርሷል ብሏል። በዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ በድር እንደገለጹት የከባድ መሳሪያዎቹ ተኩስና ጥቃት በትግራይ ውስጥ የዜጎችን ሕይወት ክፉኛ መጉዳታቸውንና በሺዎች የሚቆጠሩ እንዲፈናቀሉ ምክንያት ሆኗል ብለዋል። በትግራይ ክልል የደረሰውን ጉዳት በገለልተኛ አካል እንዲጣራ ዓለም አቀፍ ድርጅቶችና የተለያዩ መንግስታት በተደጋጋሚ ቢጠይቁም የኢትዮጵያ መንግስት ፈቃደኛ አለመሆኑን መግለጹ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የድሬዳዋ አስተዳደር በህገ መንግስቱ መሰረት ክልሎችና የፌዴራል መንግስት የሚያካሂዱት የገቢ ክፍፍል ለድሬዳዋም ተግባራዊ እንዲሆን መጠየቁንና በዚህም ተስፋ ሰጪ ምላሽ እያገኙ መሆኑን የአስተዳደሩ ፋይናንስና ኢኮኖሚ ልማት ቢሮ አስታወቀ። የቢሮው ኃላፊ አቶ ሱልጣን አልዩ ከቪኦኤ ጋር በስልክ በነበራቸው ቆይታ እንደገለጹት የዚህ ተግባራዊነት ድሬዳዋ በአመታዊ በጀቷ ላይ ትርጉም ያለው ጭማሪ እንድታገኝ ያስችላታል ብለዋል። ድሬዳዋና አዲስ አበባ አስተዳደር ክልል ሳይሆኑ የከተማ አስተዳደር ናቸው በሚል የዚህ ገቢ ክፍፍል ተጠቃሚ አይደሉም። አዲስ ቸኮል ተጨማሪ አለው።
የፌዴራል ገቢዎች ሚኒስቴር በ2013 ግማሽ ዓመት ከንግድ ትርፍና ቀጥታ ካልሆኑ ታክሶች ከሰበሰበው ገንዘብ 12 ቢሊዮን ብር ገደማ ለክልሎች ማከፋፈሉን ባለፈው ሳምንት አስታውቆ ነበር። በዚህም ኦሮሚያ ክልል ከ4.5 ቢሊዮን ብር በላይ፣ አማራ ክልል ከ2.5 ቢሊዮን ብር በላይ፣ ደቡብ ብሔር ብሔረሰቦችና ህዝቦች ክልል ከ1.8 ቢሊዮን ብር በላይ፣ ሶማሌ ክልል ከ1 ቢሊዮን ብር በላይ፣ እና ሌሎች ክልሎች በመቶ ሚሊዮን የሚቆጠር ብር ከፌደራል መንግስቱ ደርሷቸዋል። ይህ በህገ መንግስቱ መሰረት የፌደራል መንግስት በክልሎች ካሉ ኃላፊነቱ የተወሰነ የግል ተቋማት ላይ ከሚሰበሰበው ገቢ የተወሰነው ለክልሎች በሚያካፍልበት ቀመር ላይ ተመስርቶ የተተገበረ ነው። መነሻውም ፌደራል መንግስቱ ገቢ የሚሰበስብባቸው በክልል ያሉ ተቋማት ግብዓት የሚያገኙትና መሰረተ ልማት የሚጠቀሙት ከክልሎች ስለሆነ እንዲሁም የክልሎችን የመልማት አቅም ለመደገፍ በሚል እንደሆነ የድሬዳዋ አስተዳደር ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ አቶ ሱልጣን አለይ ይገልጻሉ። አቶ ሱልጣን ድሬዳዋና አዲስ አበባ ከዚህ ተጠቃሚነት ስለተገለሉበት መንስኤና በእርሳቸው እይታ ይህ ስህተት የሆነበትን አመት ያስረዳሉ።
በኢትዮጵያ ህገ መንግስት መሰረት ክልሎች የሚለውን ትርጉም የሚያገኙት 9 ክልሎች ናቸው። አሁን ሲዳማ ክልል ሲጨመር 10 ይሁን እንጂ ድሬዳዋ መስተዳድርና የአዲስ አበባ መስተዳድርን በክልልነት አይጠቅስም። ነገር ግን በፕሪንሲፕል ደረጃ ካየነው ይሄ የጋራ ገቢ ክፍፍሉ ከሪሶርስ አንጻር፣ ከግብአት አንጻር፣ ከሌሎች ሶሽዮ ኢኮኖሚክ እንቅስቃሴዎች አንጻር የታለመና የሚሰራ ከመሆኑ ጋር ተያይዞ ማግኘት ቢገባውም ሁለቱ መስተዳድሮች ነገር ግን ክልል የሚለውን ትርጉም ውስጥ የላቸውም በሚል የጋራ ገቢ ክፍፍሉ እስካሁን ድረስ የድሬዳዋ አስተዳደር እያገኘ አይደለም። በአንጻሩ የጋራ ገቢው ላይ እንደዚህ አይነት ክልከላዎች ሲኖሩ የፌዴራል መንግስት ለክልሎች የበጀት ድጎማ ያደርጋል የሚል ደግሞ ሌላ የበጀት ድጎማዎች አሉ። ይሄንን ድሬዳዋ ታገኘዋለች። የበጀት ድጎማ ሲሆን ክልል ትሆናለች፣ የጋራ ገቢ ክፍፍል ሲሆን ክልል አይደለችም ነው ሲባል የነበረው እና ይህንን እንግዲህ እንዳስተዳደር ከፍተኛ ትኩረት እዚህ ላይ በማድረግ ከፌዴራል መንግስት ጋር እየተነጋገር ነው የምንገኘው።
የገቢ ክፍፍሉ መነሻ ሀሳብ ግብዓት አቅራቢና ኢንቨስትመንት አስተናጋጅ ክልሎች ተጠቃሚ እንዲሆኑ ስለሆነ ክልል ወይ ከተማ አስተዳደር የሚለው አደረጃጀት እንደ መስፈርት መታየት የለበትም ባይ ናቸው አቶ ሱልጣን። ከዚህ በፊት ድሬዳዋና አዲስ አበባ የሚመለከታቸውን ተብሎ ተወስኖ የነበረው ውሳኔ በመከለስ የፌዴሬሽን ምክር ቤት በቅርቡ ዳግም ማየት መጀመሩ የደረሰ መረጃ የሚያመለክት ሲሆን በዚህም በጥሩ የመግባባት መንፈስ ጉዳዩ እየታዩ መሆኑን ነው አቶ ሱልጣን የሚናገሩት።
በቀጣይ ጉዳይ ደግሞ የሚመለከተው የፌዴሬሽን ምክር ቤቱን ነው። ፌዴሬሽን ምክር ቤት ጋር በተደጋጋሚ ውይይቶች፣ ምክክሮች እያደረግን ነው የምንገኘው። እዛም በምክር ቤቱ የሚገኘው ቃል በጣም በፖዘቲቭ መልኩ ነው ጉዳዩን ያየው። ከዚህ በፊት ይሄ ጉዳይ ሄዶ ህገ መንግስት ተርጓሚ ጉባኤ ጋር እንዲሄድ እና ትርጉም እንዲሰጠው ተብሎ ታይቶ ነበር። እሱም ህገ መንግስት ትርጉም አያስፈልገውም፣ አስተዳደራዊ ውሳኔ ነው የሚያስፈልገው በሚል ለፌዴሬሽን ምክር ቤቱ የመለሰበት አግባብ ነው ያለው። ይህንን እንግዲህ መስተዳደራችን ከፌዴሬሽን ምክር ቤቱ ጋር ተነጋግሮ እየተግባባንበት ከተለያዩ ጉዳይ የሚመለከታቸው የፌዴሬሽን ምክር ቤቱ ቋሚ ኮሚቴዎችም ጋር የተነጋገርንበት እነሱም ጉዳዩን የተቀበሉበት እና ቀድሞውኑም ባልተገባ መልኩ በሸፍጥ እና ለመስተዳድሩ ትኩረት ካለመስጠት ጋር ተያይዞ የተደረገ ነገር ስለሆነ ይገባቸዋል የሚል በቃል ማረጋገጫ የተሰጠንበት እና ነገር ግን ምክር ቤቱ ተሰብስቦ ማየት እንደሚገባው የተግባባንበት ሁኔታ ነው ያለው።
በአሁኑ ሰዓት የክልል ርዕሳነ መስተዳድሮች አባል የሆኑበት የፌዴሬሽን ምክር ቤት ቋሚ ኮሚቴ ጉዳዩን አይቶ ውሳኔ እንደሚያስተላልፍ ያገኘነው መረጃ ያመለክታል። ከዚህ ባሻገር ቀድሞ በድሬዳዋ አስተዳደር ስር የነበሩና ያለአግባብ ተጠሪነታቸው ለፌዴራል መንግስቱ እንዲሆኑ የተደረጉ ተቋማት መኖራቸውም የድሬዳዋን በጀት የጎዳ ተጨማሪ ችግር እንደሆነ ነው አቶ ሱልጣን የሚናገሩት።
የማዘጋጃ ቤት ገቢ አይነት እንድምታ ያላቸው ተቋማት ከድሬዳዋ ተዘርፈው ወደ ፌዴራል የሄዱበት ሁኔታዎች ጭምር ነው ያሉት። ለምሳሌ የመንገድ ትራንስፖርት፣ የውልና ማስረጃ፣ እነኚህ ተቋማት የማዘጋጃ ቤት ገቢ ናቸው። ነገር ግን ይሄ ተጠሪነቱም ለፌዴራል ነው። ይህን እንግዲህ በአደራጀት ምላሽ እንሰጣለን ተብሎ እንደ አስተዳደር እየተሄደበት ያለ ሁኔታ ነው ያለው ከቻርተሩ ጋር ቀጥታ ግንኙነት ያለው ስለሆነ ማለት ነው።
ድሬዳዋ ውሳኔው ተከልሶ እንደ ሌሎች ክልሎች የገቢ ክፍፍሉ ተጠቃሚ መሆን ከቻለች የከተማ አስተዳደሩ ዓመታዊ በጀት ትርጉም ባለው ሁኔታ ሊጨምር እንደሚችል በፋይናንስና ኢኮኖሚ ልማት ቢሮ ስር ያሉ ስማቸው መግለጽ ያልፈለጉ ባለሙያ ለቪኦኤ ገልጸዋል። ይህም በስራ አጥነትና በመሰረተ ልማት ውስንነት እየተቸገረች ላለችው ድሬዳዋ ብዙ ነገር እንደሆነ ነው አቶ ሱልጣን የሚናገሩት።
አዎ፣ የጋራ ገቢ ክፍፍሉ ተግባራዊ ቢሆን ለድሬዳዋ ልማት፣ ለድሬዳዋ እድገት፣ ለድሬዳዋ ሁለንተናዊ ብልጽግና በጣም ከፍተኛ የሆነ ትርጉም ነው ያለው። ድሬዳዋ በጣም ዘመናዊ ከተማ፣ በኢንዱስትሪ ፈርቀዳጅ የሆነች ህብረተሰቧ ከኢንዱስትሪ አንጻር በጣም ከፍተኛ የሆነ ልምድ ያለው ከተማ ነች። ከተማዋ ደግሞ የተመቸች ሁሉም መሰረተ ልማቶች የተሟሉላት ከተማ ከመሆኗ ጋር ተያይዞ የድሬዳዋን እድገት በከፍተኛ ደረጃ ያፋጥናል። ድሬዳዋን ተወዳዳሪ ያደርጋታል ወደምንመኛት ደረጃ ከፍ ሊያደርጋት የሚችል ጉዞ ሊያስጀምራት የሚችል የበጀት ግብዓት ይሆናታል ተብሎ ይታመናል።
አንዳንድ መረጃዎች እንደሚያመለክቱት በስራ አጥነት መጠን ድሬዳዋ ከሌሎች ክልሎችና የከተማ አስተዳደሮች ቀዳሚ ስትሆን፣ አዳዲስ መሰረተ ልማቶችን በመገንባት ረገድም ካቻ ከተሞች አንጻር ውስን እንቅስቃሴ እንደምታደርግ ነው ያገኘነው መረጃ የሚያመለክተው። ለዚህም በመጀመሪያው የእድገትና ትራንስፎርሜሽን እቅድ ወቅት በአምስት ዓመት ውስጥ በድሬዳዋ የተሰራው የአስፋልት መንገድ መጠን ከ10 ኪሎ ሜትር በታች መሆኑን የመረጃ ምንጫችን በአስረጅነት ያቀርባሉ። ይህ ከመደበኛ በጀት ተርፎ ለካፒታል ፕሮጀክቶች ማስፈጸሚያ የሚሆን በጀት ውስንነት የወለደው እንደሆነ ነው የፋይናንስ ባለሙያው የሚገልጹት። ያሏት የመንግስት ሰራተኞች ቁጥርም ከሌሎች ከተሜ የሚበዛባቸው የአዲስ አበባ አስተዳደርና ሀረሪ ክልል አንጻር ሲታይ ዝቅተኛ መሆኑም ከበጀት አቅም ውስንነት ጋር ሊያያዝ እንደሚችል እኚሁ ባለሙያ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ደግሞ ዩጋንዳ ውስጥ ባለፈው ወር ከተካሄደው ምርጫ በፊት በጸጥታ ኃይሎች የታሰሩ የተቃዋሚዎች ደጋፊዎች የገቡበት ባለመታወቁ ቤተሰቦቻቸው እየጮሁ መሆናቸው ታውቋል። 44 ሰዎች ካለፈው ህዳር ወር አንስቶ የገቡበት እንዳልታወቀ መንግስት ማረጋገጡንም አብዛኞቹም የብሔራዊ አንድነት ፓርቲ ሰዎች መሆናቸውን መንግስት እንዳረጋገጠ የአሜሪካ ድምጽ ዘጋቢ ሀሊማ አቱማኒ ከካምፓላ በላከችው ዘገባ ጠቅሳለች። አዳነች ፍሳሐየ ታቀርበዋለች።
እንደ አውሮፓ አቆጣጠር ባለፈው ህዳር 23 የሜሪናው ሙያንጃ ባለቤት ኩክዋጎ ማርቲን ቡጎሎቢ በተባለው የአሳ ገበያ በኡጋንዳ ወታደሮች ተያዙ። ከሁለት ሳምንታት በላይ ካለፈው በኋላ ታዲያ ናሙያንጃ በፖሊስ ጣቢያዎችና በሆስፒታሎች እየዞሩ ቢፈልጉም ባለቤታቸውን ለማግኘት እንዳልቻሉ ተናግረዋል።
ልጆቼ በየዕለቱ ስለ አባታቸው ይጠይቃሉ። ምን እንደምላቸው አላውቅም። ህፃን ልጅም አለኝ። ልጆቼ ሁሌም እየታመሙ ነው። እነሱን ለመንከባከብ የሚያስችል ገንዘብ የለኝም። እባካችሁን እርዱን። ባለቤቴን ካለበት አምጡልን። የፈጸመው ወንጀል ካለ ፍርድ ቤት ያቅርቡት። እኔ ግን የት እንደገባ አላውቅም።
ማርቲን ከታሰሩ አንድ ሳምንት በኋላ የጸጥታ ኃይሎች ሁለት መካኒኮችን በገበያው አካባቢ እንዳሰሩ ቤተሰቦቻቸው ተናግረዋል። አንዱ የናኒዮንጋ ኤሮን ባለቤት ናሎሞሶ ቪንሰንት ናቸው። አሁንም የገቡበት እንዳልታወቀ ባለቤታቸው ገልጸዋል።
በጣም እየተሰቃየን ነው። መንግስት ሊረዳን ይገባል። ባለቤቴ የፈጸመው ወንጀል የለም። ከተቃዋሚዎቹም ጋር አልነበረም። አንድ ብስክሌት በመጠገን ላይ እንዳለን ያገኙት።
ማርቲን በታሰሩበት ዕለት ኦኩሙ ቻርለስ የተባሉ የሚገኙባቸው 10 ሰዎች መታፈሳቸው ተገልጿል። በግዴታ መኪና ውስጥ አስገብተው ከወሰዱን በኋላ አንዳንዶቹ ከመለቀቃቸው በፊት ሰቆቋ ተፈጽሞብናል ብለዋል። ማርቲንን የመሳሰሉት አንዳንዶቹ ሰዎች የታሰሩት ከተቃዋሚው የብሔራዊ አንድነት ፓርቲ ጋር ባላቸው ግንኙነት ምክንያት መሆኑን ከተለቀቁት መካከል አንዱ ቻርለስ ጠቁመዋል።
Because ye wali wachi ya wachi vina cha nufu ate ya linyo mabega wa kansala wa feyagira kadi ya nufu.
ማርቲን የብሔራዊ አንድነት ፓርቲ አባል በመሆናቸው ነው የታሰሩት። የፓርቲው አባል ከሆኑት ካውንስለራችን ጋርም አይለያዩም ነበር። በጋራዡ የታሰሩት መካኒክ ቪንሰንትም ብሎግቢ አካባቢ የፓርቲው አስተባባሪ ናቸው። ሌላው ወጣት ታሳሪ አጋባ ሮናልድ ደግሞ ጠንካራ የተቃዋሚ ፓርቲ ደጋፊ ነው። አንድም የፓርቲው ስብሰባ አመልጦታል።
ኡጋንዳ የሀገር አስተዳደር ሚኒስትር ጄጄ ኦዶንግ የተጠለፈ የለም ሲሉ ከቆዩ በኋላ በአገር ደረጃ የገቡበት አልታወቀም የተባሉ የ44 ሰዎች ስም ዝርዝር አውጥተዋል። የሀገሪቱ ፖሊስ ኃይል ምክትል ኃላፊ ሜጀር ጀነራል ፖል ሎኬች የወንጀል ምርመራና የስለላ ክፍል ኃላፊዎች የገቡበት አልታወቀም የተባሉት 44 ሰዎች ስም ዝርዝር እንዲያቀርቡላቸው መጠየቃቸውን አስታውቀዋል። የታሰሩት ሰዎች ለጸጥታ አደጋ ናቸው የሚባል ከሆነ ለፍርድ መቅረብ አለባቸው ማለታቸውንም ገልጸዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከ ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ ባህዶ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አድማጮች፣ አሁን በኢሜል ወደ ተሰጡ አስተያየቶቻችሁ እናልፋለን። ጋሹ ይግዛው የተባሉ አስተያየት ሰጪ ሁሉም ሰው መለያየትና መነቃቀፉን ትቶ እንደዚህ ቢረዳዳ በእያለንበት ችግራችን ይቀረፍ ነበር። ሐምራዊት ተስፋ እያደረገች ያለው ስራ ለሀገርና ለወገን እጅግ በጣም ጠቃሚ ነው። በግል አስተያየቴ የተማሩትን ትምህርት እንደዚህ ለበጎ ስራ የሚያውሉ ሰዎች ሊመሰገኑና እውቅና ሊሰጣቸው ይገባል እላለሁ። ምክንያቱም ብዙ ሰዎች ተማረን ተመራመረን ይሉና ትምህርታቸውን ለበጎ አላማ ከመዋል ይልቅ ለጥፋት ያውሉታል። አንዳንዶች እንዲያውም እንዲህ ሲሉ ይቀልዳሉ። ያልተማሩ ምሁራን ወላጆቻችን ያቆዩዋትን አገር የተማሩ መሃይማን ሊያፈርሷት ይታገላሉ። አባባሉ ቀልድ የሚመስል ግን ደግሞ እውነታ ያለው አባባል ነው። ስለዚህ በሐምራዊት ምክር የተጠቀማችሁም ሆነ ሌሎች ለሐምራዊት እውቅና እንድታገኝ ጥረት አድርጉ። ነገር ግን ትምህርት የመማር ፍላጎት ያለው በአሜሪካን ሀገር የሚኖር ኢትዮጵያውያን ብቻ ሳይሆን ፍላጎት ያላቸው በአገር ቤት የሚኖሩትም ስለሚያስፈልጋቸው ተሞክሮ ወደ አገር ቤት ቢሸጋገር ጥሩ ነው እላለሁ ሲሉ አስተያየት ሰጥተዋል። አበራ ገብረየስ የተባሉ ሌላ አድማጭ ደግሞ ኢትዮጵያ ሀገራችን ብዙ ፕሬዝዳንቶች መርተዋታል። አብዛኞቹ የአምባሳደርን ሹመት ሲሸኙና ሲቀበሉ ነበር የሚስተዋለው። እርሶ ግን ወሳኝ ቦታ በግንባር ተገኝተው የሚናገሩት ንግግርና የሚያስተላልፉት መልእክት በእጅጉ የሕዝቡን የልብ ትርታ የሚያዳምጥና መሳጭ ነው። እየሰሩ ያለው የዲፕሎማሲ ስራ በእጅጉ ይደነቃል፣ ለየትም ያደርጎታል። የመጀመሪያ ሴት ኢትዮጵያዊት ፕሬዝዳንት በመሆኑ ኮርተንበታል በማለት አስተያየት ሰጥተዋል። አድማጮች፣ እናንተም በአስተያየት እንድትሳተፉ እንጋብዛችኋለን። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ለሁለተኛ አጋማሽ ቀዳሚ ወደ ሆነው ዝግጅት ልውሰዳችሁ። ኢትዮጵያ በ2013 ሚያዝያ ወር መጨረሻ ላይ 9 ሚሊዮን ጸረ ኮቪድ-19 ክትባት ወደ ሀገር ውስጥ ማስገባት እየሰራች መሆኑን አስታውቃለች። የኢትዮጵያ ጤና ሚኒስቴር ለአሜሪካ ድምጽ እንደገለጸው እስከ 2013 ዓመተ ምህረት መጨረሻ አጠቃላይ የኢትዮጵያ ሕዝብ 20% የሚሆኑት ክትባቱን እንዲያገኙ እየተሰራ ነው ብለዋል። ከሁለት ወር በኋላ ወደ ሀገር ውስጥ የሚገባው የክትባት መጠን ትንሽ በመሆኑ ለሁሉም በአንዴ ስለማይ ዳረስ ህብረተሰቡ ከምንጊዜውም በላይ ጥንቃቄ ማድረግ አለበት ሲልም የጤና ሚኒስቴር አሳስቧል። ፀሐይ ዳምጠው ተጨማሪ አላት።
ኢትዮጵያ ከሁለት ወራት በኋላ በማዚያ ወር መጨረሻ ላይ የኮሮና ቫይረስ ክትባት ወደ ሀገር ማስገባት ትጀምራለች ሲል ጤና ሚኒስቴር አስታውቋል። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ የብዙዎች ህይወት የቫይረሱ ሰለባ ሆኗል። በሺዎች የሚቆጠሩ ሰዎች በቫይረሱ ተይዘው አገግመዋል። አሁንም በርካታ ያለ ቁጥር ያላቸው ሰዎች በቫይረሱ ተይዘው እንዳሉ የጤና ሚኒስቴር መረጃ ያመለክታል። በዓለም በሚሊዮን የሚቆጠር የሰዎችን ህይወት የቀጠፈው ኮሮና ቫይረስ መድኃኒት አልተገኘለትም። ይሁንና ክትባቱን ለመስጠት በርካታ የዓለም ሀገራት ከፍተኛ ጥረት በማድረግ ላይ ይገኛሉ። ኢትዮጵያ ለህዝቦቿ ይህንን ክትባት ለማቅረብ ዝግጅት ላይ ናት ሲሉ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምጽ ገልጿል።
ባለፉት 3 ወራት ውስጥ የተለያዩ የቅድመ ዝግጅት ስራዎች እየተሰሩ ነው ያሉት። በሀገር አቀፍ ደረጃ ግብረ ኃይል ተቋቁሞ ስራ ውስጥ ነው ያለው። በግብረ ኃይል ውስጥ ለምሳሌ ከአቅርቦት ጋር ተያይዞ ኮቪድ-19 ክትባት ከውጭ ወደ ሀገር ውስጥ ለማስገባት ከገባም በኋላ ደግሞ በተገቢው በታለመለት መሰረት ለስርጭት ይህንን ስራ እንሰራ ሀገራዊ ኮሚቴ ተቋቁሞ ስራ ውስጥ ነው ያለው። በሌላ መልኩ ደግሞ ይሄ ክትባት በጣም ጥንቃቄና ደረጃውን የጠበቀ ኳሊቲውን ጠብቆ መሰጠት አለበት። ይህንን የሚቆጣጠር ተቆጣጣሪ አካል ያስፈልጋል። ይሄም ተዋቅሮ ስራዎችን እየሰራ ነው ያለው። ህብረተሰቡንም ጤና ባለሙያውን የሚመለከተውን በሙሉ ደግሞ በኮሚኒኬሽን በኩል ተገቢውን ግንዛቤና ተገቢውን ስራ መስራት እንዲቻል ይሄም በሀገር አቀፍ ደረጃም በተለያየ ደረጃ እየተዋቀረ እየሰራ ነው ያለው። እንግዲህ በዚህ መሰረት እስከ ሚያዝያ ወር መጨረሻ ድረስ 9 ሚሊዮን ዶዝ የኮቪድ 19 ክትባትን ወደ ሀገር ውስጥ ለማስገባት ቅድመ ዝግጅት አጠናቀናል።
ከሁለት ወር በኋላ ወደ ኢትዮጵያ መግባት የሚጀምረው የኮቪድ 19 ክትባት ተጋላጭነታቸው ጎላ ያለና አገልግሎት ሰጪ ለሆኑት የህብረተሰብ ክፍሎች ቅድሚያ እንደምሰጥ ተጠቁሟል።
እንግዲህ የትኛውም ሀገር ቢሆን በዚህ አጭር ጊዜ ውስጥ ሁሉንም የህብረተሰብ ክፍል ለማዳረስ ስለማይቻል አንደኛ ለዚህ ለኮቪድ 19 ለቫይረስ ተጋላጭ የሆኑ የህብረተሰብ ክፍሎችን የመለየት ስራ አንደኛ አገልግሎት የሚሰጡ አካላት ለራሳቸው ተጋላጭ ስለሆኑ በዚህ በሽታ እንዳይያዙ የመከላከል ስራ ነው። ሌላው ደግሞ እነዚህ በጣም ተጋላጭ ስለሆኑ ለሌላው የህብረተሰብ ክፍል ስርጭቱን ከማስፋፋት አንጻር ከፍተኛ ድርሻ ስላላቸው ይህንን ለመቀነስ ያለመ ሁለቱንም ያማከለ ስራ ነው እየሰራን ያለ ነው። በዚሁ መሰረት እንግዲህ ለምሳሌ የጤና ባለሙያዎች እና ሰራተኞች እዚህ አካባቢ የሚሰሩ የመጀመሪያ ተጋላጭ ናቸው። በሌላ መልኩ ደግሞ የተለያዩ ተጓዳኝ በሽታ ያለባቸው በእድሜ የገፉ ወገኖቻችንም እነዚህ ተጋላጭ ስለሆኑ በቀላሉ ሊጠቁ ስለሚችሉ ካተቱበት ሁኔታ ተደርጓል። ተማሪዎች፣ የጸጥታ አካላት እንዲሁም ሌሎች ጋዜጠኞችም ጭምር የሚጋለጡ አካላት በሙሉ እየተለዩ ነው ያሉት። በዚህ እንዲካተቱ ይደረጋል።
ክትባቱ ወደ ሀገር ከገባም በተወሰነ ጊዜ ህዝቡ ጋር እንዲደርስ ለማድረግ ቅድመ ሁኔታዎች ተቀምጠው እየተሰሩ ነው ያሉት ኃላፊው፣ ክትባቱ በግዢና በእርዳታ የተገኘ መሆኑን ገልጿል።
በታለመለት መሰረት የማሰራጨቱ የኮልድ ቼኑን ጠብቀን ኳሊቲውን ስታንዳርዱን በጠበቀ መልኩ ተከታቢው ጋር እስከሚደርስ ድረስ በዛ ሰንሰለት ውስጥ ማለፍ ስላለበት ይሄንን የሚቆጣጠር አካልን ስራውን እየሰራ ነው ያለው። ለጤና ባለሙያዎች እና ሰራተኞች የስልጠና እንዲያገኙ እና ዝግጁ እንዲሆኑ እየተሰራ ነው ያለ።
አሁን ወደ ሀገር የሚገባው የቫይረሱ ክትባት መጠን አናሳ በመሆኑ ሁሉንም የሀገሪቱን ህዝብ ለማዳረስ ጊዜ ይጠይቃል ያሉት ዶክተር ተገኔ መዘናጋ ጋትና ቸለተኝነት እየተባባሰ ነውና ህብረተሰቡ ቫይረሱን መከላከል ላይ ነቃ ማለት አለበት ሲሉ አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ መሰናዶ ስናልፍ ደግሞ ባህልና ማህበረሰብን እናገኛለን። በዛሬው ባህልና ማህበረሰብ የአንጋፋውን አርቲስት አሊ ቢራን የህይወት ታሪክ ስለሚዳስሰውና በሶስት ቋንቋ ስለተጻፈው መጽሐፍ ዝግጅት የሚዳስስ ዘገባ ይዘናል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ታቀርበዋለች። በዘመን ተሻጋሪው የሙዚቃ ስራዎች ብዙዎች ዘንድ ተወዳጅነትን ያተረፈው ድምፃዊ አሊ ቢራ የህይወት ታሪክ የሚያትት መጽሐፍ በኦሮምኛ፣ በአማርኛና በእንግሊዝኛ ተጽፎ ተመርቋል። ከመጽሐፍ ምረቃው በተጨማሪ አርቲስቱ በሙያው ለግማሽ ክፍለ ዘመን ላበረከተው አስተዋጽኦ እውቅና ተሰጥቷል። አሊ ቢራ የህይወት ዘመኑን በሙዚቃ ስራ ያሳለፈው ድምፃዊ ነው። በህይወት እያለ መመዝገኑ ተገቢ ነው ሲሉ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ኑትማን አልይ ዶዶላ ገልጿል።
የአርቲስት አሊ ቢራ ታሪክ እንደዚህ በመጽሐፍ ተሰንዶ እንደዚህ መቀመጡ ለአጠቃላይ ለኢትዮጵያ ህዝብም ለሌላም በተለያየ ቋንቋ ስለተዘጋጀ ነው። በአማርኛ፣ በኦሮምኛ፣ በእንግሊዝኛም ስለተዘጋጀ ለሌላ አፍሪካም ጭምር ታሪክ የሚሆን ነው የእሱ ታሪክ እና አርቲስቶቻችን ብዙ ስራ ሰርቷል። ከዚህ በፊት ሀገር ሉዓላዊነት ማስጠበቅ ላይ ተሳትፏቸው ትልቅ ነበር። የማህበራዊ ህይወታችን ውስጥ ያለው የነሱ ተሳትፎ እና ያበረከቱት ነገር ብዙ ናቸው። ስለዚህ እንደዚህ እውቅና መስጠት በጣም አስፈላጊ ነው፣ ይገባቸዋል።
በተለይ ደራሲያን የተላላቅ ሰዎችን የህይወት ታሪክ ጽፈው ለቀጣዩ ትውልድ ማስተላለፍ አለባቸው ሲሉም መልእክት አስተላልፈዋል። መምህሩም
ብዙውን ጊዜ የኛ የሀገራችን ታዋቂ ሰዎች ታሪካቸው እንደዚህ ተጽፎ አይገኝም። ብዙ እውቀት ሊያስጨብጡን የሚችሉ ብዙ ልምዳቸውን ሊያካፍሉን የሚችሉ ሰዎች ሳይጻፍ ስለነሱ ታሪክ ምንም ሳይባል ታቸው ሲያልፍ እናያለን። ስለዚህ እንደዚህ አይነት ነገሮች ቢያንስ በዚህ ሁኔታ ተጽፎ ቢቀመጥ ለትውልዱ እነሱ ያለፉበትን እኛ እስከኛ ምን ይጠበቃል ብሎ ወጣት እንዲሰማው ለማድረግ ይረዳል። ስለዚህ በጣም ትልቅ ነገር ነው። ይሄ
ሰው በህይወት እያለ ለህዝቡ ላበረከተው አስተዋጽኦ እውቅና መሰጠት መለመድ አለበት ያሉት ደግሞ የአፍረንቀሎ አባገዳ አብድረዛቅ አህመድ አሰን ናቸው።
በዚች ሀገር ውስጥ ሰው ካለፈ በኋላ ነው ለሰው ልጅ የእከሌ ማንነት ብለው የሚያደርጉት እንጂ እንደዚህ ሲያደርጉለት ለመጪው ትውልድ አሁን ላሉ ትውልዶች በጣም በጣም እኔ ትልቅ ነገር ነው። አሊ ቢራ በዚህ በመጽሐፉ ለሱ ደግሞ እንደዚህ ሁሉም አርቲስቶች እዚህ ተገኝቶ ለወደፊት ልጆቻችን እንደ ኦሮሞም እንደ ብሔር ብሔረሰቦችም በጣም 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 የወደፊትን የልጆቻችን የአርቲስቶቻችን ጥሩነት ያገኛሉ ወይንም እንደሚያስቡ ይሆንላቸዋል ብዬ ነው የምገምተው።
በማህበራዊ ህይወቱም ተግባቢና ሰው አክባሪ ነው የምትለው የሙያ አጋሩ አርቲስት ሀመል ማላባተ አሊ ቢራን እንዲህ ስትል ገልጿለች።
በጣም የሚገርም ታለንት ያለው ሰው ነው። በጣም የሚገርም ፐርሰናሊቲ ያለው ሰው ነው። አሊ ማለት ትንሹንም ትልቁን የሚያከብር ሰው ነው። በጣም ፈኒ ነው። በጣም አብረሽው ስትሆኚ በጣም ደስ የሚልሽ ሰው ነው። አሊ በጣም ነው የምወደው። አርቲስት ብዙ ጊዜ በመሰለሽ ስራው ላይ ብቻ ነው የሚያተኩረው። ከባድ ሙያ ነው። ያንን ደግሞ ሪኮግናይዝ የሚያደርግ ሰው ሌላ ሰው ስላገኘ ነው እሱ አሁን እዚህ ደረጃ የደረሰው እና እንደዚህ የሚያዩ ሰዎች፣ ለአርት ፍቅር ያላቸው ሰዎች የእነዚህን ሰዎች ታሪክ ጽፎ ማስቀመጥ አሊ ማን ነው ሲባል ለሚቀጥለው ትውልድ ማንም ሰው ቋሚ የለም እዚህ ዓለም ላይ ጥለነው እንሄዳለን። ለሚቀጥለው ትውልድ ለመጻፍ ዛሬ አሊ ያለ ነው ትክክለኛ ኢንፎርሜሽን የሚያገኙት። በጣም ደስ የሚል ነገር ነው። ሁላችንም ማድረግ ያለብን ነገር ነው። ምክንያቱም ትውልድ ምልሽ በዚህ ኢንዱስትሪ በጣም ብዙ ዓመት አሳልፈናል። ያለፍንበትን መንገድ መጽሐፉ አመጣጡ የተጻፈ ነገር ሲኖር ነው ሰው በእርግጠኝነት የሚናገረው እና በጣም መደገፍ ያለበት ነገር ነው ብዬ ነው የማምነው።
የአሊ የህይወት ታሪክ ጽፎ ለማሳተም 5 ዓመት እንደፈጀባቸው የተናገሩት ዶክተር ሱራፌል ገልገሎ የመጽሐፉን ይዘት ተንትነዋል።
አንደኛውና ዋነኛው እንደ ታሪኩ ነፃና አካዳማዊ የሆነ ታሪክ አጠናን ተከትሎ ለማዘጋጀት የተሞከረ ሲሆን አቅሜ በፈቀደው እንደ ታሪኩ በተጨባጭ መረጃዎች እንዲመሰረትና ከግል ስሜትና እሳቤ ጸዳ ለማድረግ ሞክሬያለሁ።
በፕሮግራሙ ማጠቃለያ ላይ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ዝግጅቱ አርቲስቱ ለህዝቦች ሁለንትናዊ እኩልነትና አብሮነት ላበረከተው ከፍተኛ አስተዋጽኦ እውቅና ለመስጠት ታስቦ የተዘጋጀ መሆኑን ተናግረዋል። አርቲስት አሊ ቢራ በተለያዩ ቋንቋዎች የሚያቀነቅናቸው ዘፈኖቹ ኢትዮጵያዊነትን፣ ወንድማማችነትን፣ አንድነትንና አብሮነትን ሲሰብክ የኖረ ድንቅ አርቲስት ነው ብለዋል። አርቲስት አሊ ቢራ የሙዚቃ ስራን የጀመረው በ1954 እንደሆነ ይነገራል። አሊ ቢራ ከኦሮምኛ በተጨማሪ በአማርኛ፣ በሶማሊኛ፣ በአፋርኛ፣ በሐረሪና በአረብኛ የሙዚቃ ስራዎችን ሰርቷል። በዚህም የክልሉ መንግስት በኦሮሞ ባህል ማዕከል ውስጥ የአሊ ቢራ ታሪክና ስራ የምታይበት ክፍል እንዲኖር መወሰኑን ተናግሯል። በዚህ ፕሮግራም ላይ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ የጦር ኃይሎች ጠቅላይ ኤታማጆር ሹም ጀኔራል ብርሃኑ ጁላ፣ የፌዴራል አየር ኃይል ዋና አዛዥ ሜጀር ጀኔራል ይልማ መርዳሳ፣ ሌተናል ጀኔራል ባጫ ደበሌን ጨምሮ ሌሎች የፌዴራልና የክልል መንግስት የስራ ኃላፊዎች፣ ታዋቂ ግለሰቦች፣ የጥበቡ ማህበረሰብ ቤተሰቦች፣ ጓደኞቹና አድናቂዎቹ ተገኝቷል። የኦሮሚያ ክልል መንግስት ለአሊ ቢራ ከወርቅ የተሰራ የኒሻን ሽልማት አበርክቷል። አርቲስት አሊ ቢራ የሰራው ስራ እውቅና አግኝቶ በመሸለሙ መደሰቱን ገልጾ ምስጋናም አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። Tu me sin ega, ababo dan si perga, bare tu ya shanda, mi o tu koya o.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።
Kotume sin ega, ababo dan si perga. Kotume sin ega, ababo dan si perga. Barendo.